ይመስላል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ የአዲሱ ትውልድ ድምጽ መሰናዶ ጀመረ። ለማክሰኞ ነሐሴ 25 2013 ዓ.ም ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። አዮ ዲዛይን የተሰኘው ዲዛይን በማህበራዊ ድረገጾች ላይ ተወዳጅነትን እያተረፈ ነው።
እናው እንደምን ያመጣ ነበር ወረቀቶች ስለዚህ ፎቶዎች እናም ነገር ያመጣ ጊዜ ማስተኛ እንግሊዝኛ ጊዜ ነበርና
የነጥብ ስራ ባለሙያና የስነ ህንጻ ተማሪ ሆኖ ወጣት አያና ከበደ ነው የሰማነው። በምሽቱ ወጣትነት የዩኒቨርሲቲ ትምህርት እንዲሁም የነጥብ ስራ ምን ይመስላል የሚለውን ያስቃኛል። በተጨማሪም የስፖርት ዘገባዎችን ይዘናል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በፓራ ኦሎምፒክ የወርቅ ሜዳሊያ በትግስት ገዛኸኝ አማካኝነት አግኝታለች። ይህንና የእንግሊዝ ፕሪሚየር ሊግ እንዴት እንደሰነበተ ዘጋቢዎቻችን ያስቃኙናል። ሌሎች ዘገባዎችንም ይዘናል። አብራችሁ እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ንጉሥ ታምሬ በመሰናዶ ቅንብር እንዲሁም ከሌሎች የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። ስመኝሽ የቆየ ከአጫጭር ዜናዎች ጋር ትጠብቃችኋለች። አሁን ወደ ዜናዎቹ።
አመሰግናለሁ ኤደን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ ክልሎች የተፈጸሙ ያሉ የሰብአዊ መብት ጥሰቶች እንደሚያሳስቡት ገለጸ። ጉባኤው ባለፈው ሳምንት ባወጣው መግለጫ በንጹሃን ላይ የሚፈጸሙ ጥቃቶች፣ ግድያዎች፣ ማፈናቀሎችና የመሰረተ ልማት አቅርቦት መስተጓጎል በበርካታ ክልሎች እየታዩ ናቸው ብሏል። ኢሰመጉ በኦሮሚያ፣ አማራ፣ አፋር፣ ትግራይና ሶማሊያ በአጠቃላይ በአምስት ክልሎች የሰብአዊ መብት አያያዝ ላይ ያካሄደውን የመጀመሪያ ደረጃ ዳሰሳ ጥናት ውጤት ይፋ አድርጓል። በሀገሪቱ ሰላም እንዲሰፍንና የዜጎች ሰብአዊ መብቶችም እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጋ የሚጠበቅባቸውን እንዲወጡም ጥሪ አቅርቧል። በጉጂ ኦሮሞ፣ በአማሮና ቡርጂ ልዩ ወረዳ አካባቢዎች በተደጋጋሚ ሲፈጸሙ በቆዩ ጥቃቶች በህዝብ መካከል የተፈጠረውን ስጋትና ጥርጣሬ ቀርፎ ሰላም ያወርዳል የተባለ ስምምነት በዋሳ ከተማ ተካሂዷል። የሁሉም ተወካዮች በተገኙበት በተካሄደው በዚህ ስምምነት የሀገር ሽማግሌዎች፣ የሃይማኖት አባቶችና የጎሳ መሪዎች በሚያደርጉት ምክክር በባህላዊ መንገድ ሰላም ለማውረድ መስማማታቸውን ሽማግሌዎቹ ተናግረዋል። የኦሮሚያና የደቡብ ክልል የጸጥታ አካላትና የአደጋ ስጋት ስራ አመራር ኮሚሽን ሂደቱን ያመቻቻሉ ተብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በመስራቅና መካከለኛው አፍሪካ ሀገራት ያደረጓቸው ጉብኝቶች በልዩ ልዩ ጉዳዮች ላይ ውይይት እንደተደረገባቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የልዑካን ቡድናቸውን ይዘው ወደ ዩጋንዳና ሩዋንዳ ባደረጉት የስራ ጉብኝት ከዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒና ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ያደረጉት ውይይት የተሳካ እንደነበር ገልጸዋል። የጋራ ጠቀሜታ ባላቸው የሁለትዮሽና ቀጠናዊ ጉዳዮች ላይ መልካም ውይይት ማካሄዳቸውንም ተናግረዋል። በምስራቃዊ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ተጠርጣሪ ታጣቂዎች ቢያንስ 19 ሰዎች መግደላቸውን የአካባቢው ባለስልጣናት ተናገሩ። ባለስልጣናቱ እንዳሉት ሰሜን ኪቡ ክፍለ ሀገር በሚገኘው ቪሩንጋ የዱር አራዊት ፓርክ አካባቢ የሚገኘውን መንደር የወረሩ ታጣቂዎች በመኖሪያ ቤቶች የንብረት ዝርፊያ ፈጽመዋል፣ ቤቶች አቃጥለዋል። የወረዳው የሰብአዊ መብቶች ቡድን መሪ በሰጡት ቃል ይህን ተግባር የፈጸመው የተባበሩት ዲሞክራሲያዊ ኃይሎች በሚል ስም የሚጠራው እስላማዊ ታጣቂ ቡድን መሆኑን ተናግረዋል። ቡድኑ ከቅርብ ዓመታት ወዲህ በሺዎች የተቆጠሩ ሰዎችን በተለይ በገጠሩ አካባቢ በመግደል ሲወነጀል ቆይቷል። እስካሁን ግን ስለ ጥቃቱ ኃላፊነት የወሰደ ወገን አለመኖሩም ተዘግቧል። በመጨረሻም ዩናይትድ ስቴትስ በአፍጋኒስታን የነበራትን 2 አስርት ዓመታት የፈጀ ቆይታ ማብቃቱን ትላንት አስታውቃለች። የመጨረሻዎቹ 2 አይሮፕላኖች በካቡል ሰዓት አቆጣጠር እኩለ ሌሊት ሊሆን 1 ደቂቃ ሲቀረው የአውሮፕላን ማረፊያውን ለቀው መውጣታቸውን የዩናይትድ ስቴትስ ማዕከላዊ እዝ ኃላፊ ፍራንክ ሜካንዚ ተናግረዋል። አንድ ከፍተኛ የታሊባን ባለስልጣንም ሁሉም የውጭ ኃይሎች ከሀገሩ ለቀው መውጣታቸውን ለአሜሪካ ድምጽ ተናግረዋል። የዩናይትድ ስቴትስ የመጨረሻዎቹ በረራዎች ለቀው መውጣታቸው የተገለጸው ዋይት ሃውስና የመከላከያ መስሪያ ቤቱ ፔንታገን አሜሪካኖችንና አጋር አፍጋኖችን እስከ መጨረሻው ከካቡል ማስወጣታቸውን እንደሚቀጥሉ ቃል በገቡበት ወቅት ነው። እስካትላንድ ድረስ 116700 ሰዎች እንዲወጡ መደረጉን ያመለከቱት የዩናይትድ ስቴትስ መስሪያ ቤቶቹ አሁንም መውጣት የሚፈልጉ ጥቂት ሰዎች መቅረታቸውን አስታውቀዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስምንሽ ቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ሸቆየን ለአጫጭር ዜናዎቹ እናመሰግናለን። የካፒና ቪ የማክሰኞው ነሐሴ 25 2013 ዓ.ም ምረት መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ወጣት አያና ከበደ የአዲስ አበባ ዩኒቨርሲቲ የስነ ህንፃ የአምስተኛ አመት ተማሪ ነው። በባብሰኛው በማህበራዊ ሚዲያ ላይ አዩ በሚል ስም በሚሰራቸው የዲጂታል ንድፎቹና ስዕሎቹ አማካኝነት ተቀባይነትና ታዋቂነትን እያተረፈ የመጣ ወጣት ነው። ከአያና ጋር ስለ ዩኒቨርሲቲ ቆይታው እንዲሁም ስለ ንድፍ ስራዎቹ አጀማመር ቆይታ አድርገን ነበር። እንደሚከተል ይቀርባል።
ተወልዶ ያደገው በሐዋሳ ከተማ ነው። ገና በልጅነቱ ከታላቅ ወንድሙ ጋር በፉክክር የጀመረው የእርሳስ ንድፍ አሁን አድጎ ወደ ዲጂታል ጥበብ ተሸጋግሯል። አያና የጥበብ አጀማመሩን እንዲህ ይገልጻዋል።
በጣም ልሻገን ወደ ሰባተኛ ትምህርት ሻለ እና ወንድሙ ያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶች ምናምን ነገር እያመጣ ጊዜ ማስያኛ እሱ እንደዛ ጊዜ ሞከረና እሱም ብቻ ላለመሳል ለአብረ ሚሳል ይህ ደግሞ በጣም ፍክክር ስለሚመች በቃ ከሱ ጋር ለመፎካከር ስገባ ነው ትንያልኩት። እሱ እንደ ሆቢና እንደ ጊዜ ማሳለፊያ ብሎ ነው መጀመሪያ የሚሰራው እና እሱ ማን መስራት አቁማቸው ይፈታል። እሱ እኔ ደስ እያለኝ ይመጣ ፍቅሩ እየገባኝ በጣም ደስ እያለኝ ይመጣል። ከዛ በኋላ የቀጠልኩ ሀይ ስኩልም የሰራኝ እንጂ እንዲ ያልኩ የገፋኝ ገፋ። ከዛ በኋላ እስከ 11ኛ ድረስ ኬስቱ መቶ በኋላ 11ኛ ክላስ ያው ህይወቴ ላይ ምን አይነት መንገድ እንደሚሄድ እንዳለብኝ ሳስብ እና ስዕልም ስለምወድ በዛ ነው አርክቴክቸር የሚመጣት እና ከልጅነት ጀምሮ ነው ጀመርኩ። በቃ ስዕል የቤት ፎቶዎች እዛ አልበሞች የሚያሰርፎ የሳርኩ ጊዜ እንደማሰብ ስለነበር በዛ ጊዜ እሱም የሳርኩን ሳርፍ የስዕል ክህሎቴን ማዳበር ሳል።
የአስራ አንደኛ ክፍል ተማሪ ያሉ የትምህርት ቤት መምህራኖቻቸው ስኬታማ መሆን የምትችሉት የምትወዱትን ነገር ስትማሩና እሱ ላይ ጠንክራችሁ ስትሰሩ ነው የሚል ምክር እንደመከሯቸው የሚናገሩ አያና ከዛ ምክር በመነሳት የስነ ህንፃ ትምህርት መምረጡንም ይናገራል። ዩኒቨርሲቲ ታዲያ ትምህርትን ብቻ ሳይሆን ከሰው ጋር ሊኖረው የሚገባውን ማህበራዊ ህይወትና ተግባቦትንም እያስተማሩ እንደሆነ ይናገራል።
ዩኒቨርሲቲ እንደተንበኩት አይደለም በጣም በጣም ይሰውተ በተለይ አርክቴክቸር ትምህርት ስንማር ይሰጋል። እንደተንበኩትም አይደለም ብዙ ሰዓት እናነጋለን። አስተማሪዎቹም ስትሪክት የሆነ በጣም ዴድላይኖች ሰዓቶች ገደቦች የሰጡ የሚሰራ ነበር እና ይሰጋል ትምህርቱ እና የሚሰጠን የትምህርት ኮርሶቹ ከዚህ በፊት ከለመድናቸው ለየት ስለሚሉ እንደ አዲስ ነው የተማርነው የነበረ እና ለየት ያለ ነገር ነው ስፖንቄ ማየት የጀመርነው ነው። ከስድስት ተማሪዎች ጋር አንድ ደሆን ውስጥ ገብተን የሚኖረው የእነሱን ጸባይ ከሁሉም ጋር ተሳስበች ነው የሚኖሩ። በዛ ላይ ደግሞ ትምህርትም አለ እና ሁሉም ይደራረብ እና በደንብ ይፈትነናል እና ያን ፈተናን አስማል የሚሄዱ ይከብድ ነበር ግን አራት አሁን ቀይተናል እስከ አንዶች በደንብ አውቀናል። የንግግራችን ስኪላችን ችሎታችንን በደንብ የገምትን እንመጣለን፣ በደንብ እያስተካከልን እንመጣለን። የሰውን ጸባይ እየተረዳ ስንመጣ እዛ ዶርም ውስጥ በአንድ ላይ አብሮ የሚያናግሩን ልጆች ብቻ ሳይሆን ለአስተማሪዎችን ጋር እንዴት እንደምንነጋገር እና እንዴት እንትን እንደምንል የተማርንበት ይመጣል። በዛ ላይ ደግሞ ዶርም ያው በአንድ ላይም ደግሞ መማሩን ችግራችን ስበስለም ያው የምታናግሪ ሰው ደግሞ ደስ ይልሻል። ቀስ ቀስ እያለ እኛም እንደ ቤተሰብ እየሆንን ትመጫለች።
አያና የሚሰራቸው ስራዎቹን ለቲሸርቶች፣ የመጽሐፍ የውጭ ሽፋንነት መሸጡንም ይናገራል። እንደውም የመጀመሪያ ታብሌቴንም የገዛሁት በዚህ መልኩ ነው ይላል።
ብዙ ጊዜ ለብዙ ሰዓት ነው ተቀምጬ የሚገኘው። እናቴ ራሱ አትወጣም አንተ አታውቀውም ስንሴን እንድንሆና ወጣና ሚሳን ብላና ሁሌ ልፈታፍትኛ የሆነ ስሜት ውስጥ ገባና አላውቅም ምን ውስጥ እንዳለ ትንሽ ሰሉት ከሚጠርስ በጣም ሙሉ ሀሳቤ ስለዚህ ላይ ነው የሚለውና አቴንሽን እንዳለ ነው የሚፈጠርልሽና በጣም ደስ ስለሚለኝ እንዴት አርጊን በሚሰራው ሽንፋስ ሳሰላስ ስለሚለኝ ጊዜም ሁሉ ይጠፋብኛል አንዳንዴና ጠዋት ይደምን እስከ 10 ሰዓት ምናምን እሱ ላይ ነው ይችላል እስከሚጨርስ እንደታየኝ እንዳሰብኩ እስከሚሆን ድረስ ጥሩ እሱ ላይ እስከሚሳስ ነው የሚለውና አሁን እንደ መጽሐፍ ከበሮችን ለመስራት ቲሸርትም አንዳንዴ ቲሸርት ዲዛይኖች አንድ ጊዜ ደግሞ ሶሻል ሚዲያ ላይ የሚለቀቁ አይነት ስራዎችን በአንድ ላይ እሱ እሰራለሁ በመሀል በመሀል ማግኛቸውን ብር ያደረግኩት ዲጂታል የሚሰሩ ስራዎች ታብሌት ይጠይቃል ነው እሱን ታብሌት ለመግዛት ነበር በእጅ መጀመሪያ እየሳስኩኝ የነበረው እና በቂምር ሳግኝ በዛ ላይ እየሰው ጨምሮልኝ እሱን ገዛኝ። ከዛ በኋላ ግን ማድሩበት ጊዜ ወይ ከጓደኞች ጋር ተዝናና አሳልፋለሁ እንዲ አስቀምጭ ምንም የሚፈልግበት ጊዜ ለጠኝ ይጠቀማል። ብዙ ጊዜ
ያያና ስዕሎች ለካርቱን ገጸ ባህርያት የቀረቡ ንድፎች ናቸው። አሁን ላይ የራሱን ቀለም እየፈለገ መሆኑንም የሚናገረው አያና ስራዬን ለማስተዋወቅ ማህበራዊ ሚዲያው ትልቅ መሳሪያ ሆኖኛል ይላል።
መጀመሪያ ፌስቡክ ላይ ነበረ ብዙ ጊዜ ሼር ያደረግኩ ፖስት ለጠቀመኝ ነበረ። ቀስ እያልኩ ደግሞ አዳዲስ የመጡት ሶሻል ሚዲያዎች ላይ ቴሌግራም፣ ኢንስታግራም ላይ እዛ ላይ ፖስት በማድረግ ነበረ። እሱን በማድረግ ብዙ ሌላም ሰዓሊዎችን መተዋወቅ ችያለሁ። ልምድም በደንብ ከነሱ መማር ችያለሁ። የራሴን ስዕሎችን ደግሞ በማጋራበት ፊደሎችን ስዕል ሳይ ይገፋፋኛል። ለምሳሌ አዲስ ከነሱ መማርበትን ነገሮች ናያለን። እኔም ደግሞ እዛ ላይ የምትጋጭ ላይ ስለቅ ሌሎች የሚያየት የሚያቸው ደግሞ እኔም ጠጅጉኛል እንዴት እንደሰራት እና እርስ በርስ መማጉ የምንማማርበት ቦታ ያናል። በዛ ላይም ደግሞ የራሴ ስዕሎችን የዝራ ገጾች ላይ በማስቀመጥ እኔም እጅታዎች እየገባኝ በስዕል ኢንዱስትሪ ውስጥ ደግሞ እኔም ደግሞ እንዴት እንደምቀጥል ነው ሌላ ሰዎች ደግሞ ሀሳባቸው ነገርኝ ይህም ደግሞ ወደ ትልቅ ደረጃ ላይ እንድደርስ ያደርገኛል ማለት ነው።
በቀጣይ አመት የስነ ህንጻ ተመራቂ የሆነው አያና ሲመረቅ ከስነ ህንጻው ጎን ለጎን ስዕሉንም የማስጌድ ህልም እንዳለ ይገልጻል። ከተጨማሪም የኮሚክ መጽሔቶችና የህጻናት የስዕል መለማመጃዎችን እንዲሁም ከንግድ መለዮ ወይም ከብራንዲንግ ጋር ተያያዥነት ያላቸው ስራዎችን የመስራት አላማና እቅድ እንዳለው አጫውቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በቀጣይ ደግሞ ወደ ስፖርት ዘገባዎች እንሻገራለን።
አትሌት የዓለም ዘርፍ የኋላው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዝግባለች። አትሌት የዓለም ዘርፍ ትናንት ነሐሴ 23 በሰሜን አየርላንድ ኦንትሪም ኮስት የተካሄደውን የግማሽ ማራቶን ውድድር 1 ሰዓት ከ03 ደቂቃ ከ43 ሰከንድ በመጨረስ ነው አዲስ ክብረ ወሰን ያዘችው። አትሌቷ ከዚህ ቀደም በኬንያዊቷ ሩት ቺፒንጌቲች ተይዞ የነበረውን የርቀቱን ክብረ ወሰን በ19 ሰከንድ ሰፊ ልዩነት አሻሽላለች።
record
በሴቶች የዓለም ግማሽ ማራቶንን ከ64 ደቂቃ በታች በመግባት አዲስ ታሪክ የጻፈችው የዓለም ዘርፍ በውድድሩ ተከትላት የገባችውን ኬንያዊት አትሌት ጄን ኒያቦክ በ6 ደቂቃ ሰፊ ልዩነት ነው የቀደመችው። ከድሏ በኋላ በሰጠችው አስተያየትም ህልሟ መሳካቱን የገለጸችው አትሌት የዓለም ዘርፍ ከዚህ ቀደም 2 ጊዜ ሞክራ ያልተሳካላት የክብረ ወሰን ህልሟ አሁን በመሳካቱ መደሰቷን ተናግራለች። ብሪታንያዊቷ ሮዝ ሃርቪ ውድድሩን በ3ኛነት አጠናቀቀች። በወንዶቹ ምድብ ደግሞ ሌላኛው ኢትዮጵያዊ አትሌት ጀማል ይመር 1 ሰዓት ከ29 ሰከንድ በመግባት ውድድሩን አሸንፏል። የሀገሩ ልጅ ተስፋውን አካል ነው ሁለተኛው ነው ሲጨርስ፣ ኬንያዊው ሻድራክ ኪሚኒንግ ደግሞ 3ኛ ደረጃን ይዞ ውድድሩን ጨርሷል። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ኢትዮጵያ በውድድሩ ታሪክ የመጀመሪያ የወርቅ ሜዳሊያዋን አግኝታለች። ለኢትዮጵያ የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገጸሃይ ናት። አትሌቷ ከትናንት በስቲያ የተካሄደውን የሴቶች 1500 ሜትር ውድድር በማሸነፍ በፓራሊምፒክ የወርቅ ሜዳሊያ ያገኘች የመጀመሪያዋ ኢትዮጵያዊት አትሌት ሆናለች።
Meniksu of Ethiopia, it's looking pretty good. It's outside that Paralympic and world record, but Meniksu of Ethiopia takes it 4:23.
የፓራሊምፒክ ውድድርን በአቴንስ የጀመረችው ኢትዮጵያ ከዚህ ቀደም ማስተካከት የቻለችው ሁለት የብር ሜዳሊያ ሲሆን ከትናንት በስቲያ ደግሞ በአትሌት ትግስት የወርቅ ሜዳሊያ ማስተካከት ቻለች። ኢትዮጵያ በትግስት አማካኝነት ባገኘችው ብቸኛ የወርቅ ሜዳሊያ በ2020 የቶኪዮ ፓራሊምፒክ ውድድር 48ኛ ደረጃ ላይ ትገኛለች። 4 ደቂቃ ከ23 ሰከንድ በሆነ ሰዓት ውድድሯን የጨረሰችው ትግስት በውድድሩ የራሷን ምርጥ ሰዓትም አስመዝግባለች። የኢትዮጵያ ብሔራዊ ቡድን ትናንት ከሰዓት በባህር ዳር ከኡጋንዳቸው ጋር ያደረገውን የወዳጅነት ጨዋታ አሸነፈ። በዓለም ዋንጫ ማጣሪያ ዝግጅት በማድረግ ላይ የሚገኘው ቡድኑ በባህር ዳር ዓለም አቀፍ ስታዲየም ከኡጋንዳ ጋር ያደረገውን የአቋም መለኪያ ጨዋታ 2-1 ነው ያሸነፈው። አሰልጣኝ ውበቱ አባተ ባለፈው ሐሙስ ከሴራሊዮን ጋር በነበረው መሰል የአቋም መለኪያ የወዳጅነት ጨዋታ ካሰለፏቸው ተጫዋቾች መካከል 9ኙን ቀይረው ነው ጨዋታውን የጀመሩት። ከሴራሊዮን ጋር ያለምንም ግብ በአቻው ጤት የተለያዩት ዋሊያዎቹ ከኡጋንዳ ብሔራዊ ቡድን ጋር ያደረጉትን የትናንቱን ጨዋታ ከኳስ ቁጥጥር የበላይነት ጋር ነው ያሸነፉት። ለኢትዮጵያ የመጀመሪያውን ጎል በ12ኛው ደቂቃ ላይ የቡናው ኮከብ አቡበከር ናስር ሲያስቆጥር፣ ሁለተኛውን ደግሞ ከረፍት መልስ በ54ኛው ደቂቃ ላይ አቤል ያለው ማስቆጠሩን ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ ያመለክታል። ከሁለተኛው ግብ መቆጠር በኋላ ብዙም ሳይቆዩ በሁለት ደቂቃዎች ልዩነት ኡጋንዳዎች በየኑስ ሴንታሞ አማካኝነት አንድ ጎል አስቆጥረው ጨዋታው በዚያው ውጤት 2-1 ፍጻሜውን አግኝቷል። የኢትዮጵያ ብሔራዊ ቡድን ወደ ጋና ቀንቶ የዓለም ዋንጫ የመጀመሪያ ማጣሪያ ጨዋታውን በቀጣዩ አርብ ከጋና አቻው ጋር ያደርጋል። ቀጣዩ የኢትዮጵያ ፕሪሚየር ሊግ ውድድር በስድስት ከተሞች እንደሚካሄድ ተገለጸ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከትናንት በስቲያ በአዲስ አበባ ባካሄደው ሁለተኛ መደበኛ ጠቅላላ ጉባኤው ላይ የማህበሩ የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ እንዳሉት ውድድሩ በሐዋሳ፣ አዳማ፣ ድሬዳዋ፣ ጅማ፣ ባህር ዳርና አዲስ አበባ እንዲካሄድ መርሃ ግብር ተይዟል። ይሁንና እንደ ሁኔታው ለውጦች ሊኖሩ እንደሚችሉም ተገልጿል። የመጀመሪያው የውድድሩ ምዕራፍ በሐዋሳ የሚጀመር ሲሆን ውድድሩን ለማዘጋጀት በየከተማው የሚገኙ ስታዲየሞች ብቁ ሆነው ካልተገኙ ሽግሽጎች እንደሚኖሩ ነው የተጠቆመው። በተለይ የአዲስ አበባ ስታዲየም እድሳት ላይ ሲሆን፣ በከተማው የሚገኘው ሌላው የአበበ ቢቂላ ስታዲየም ደግሞ የመጫወቻ ሜዳው ከመጎዳቱ ጋር ተያይዞ ስታዲየሞቹ ለውድድሩ በጊዜ ካልተዘጋጁ በከተማው የሚካሄደው የውድድሩ ምዕራፍ ወደ ባህር ዳር ተሸጋግሮ የውድድሩ ፍጻሜም እዚያው ባህር ዳር ይሆናል ተብሏል። የ2014 የቤቲንግ የኢትዮጵያ ፕሪሚየር ሊግ ጥቅምት 7 ይጀምራል ተብሎ ይጠበቃል። ወደ ውጭ መረጃዎች ስናልፍ ክርስቲያኖ ሮናልዶ ከ12 ዓመታት ፍቺ በኋላ ወደ ማንቸስተር ዩናይትድ ተመልሷል። የሮናልዶ ወደ ቀድሞ ክለቡ ዩናይትድ የመመለስ ዜና ባለፈው አርብ ከተሰማ ወዲህ ከፍተኛ መነጋገሪያ ሆኗል። ክለቡ ለሁለት ዓመታት ሊያቆየው ከሮናልዶ ጋር የሚያደርጋቸውን ስምምነቶች ያጠናቀቀ ሲሆን በሊዝበን የሕክምና ምርመራውንም መጨረሱ ዛሬ ይፋ ሆኗል። ቀሪ ጉዳዮችም የዝውውር ጊዜ ገደቡ ነገ ምሽት ከመጠናቀቁ በፊት እንደሚያልቁ ክለቡ አስታውቋል። ሮናልዶ ከጁቬንቱስ መለያየቱ አርብ በአሰልጣኙ ማስሚሊያኖ አሌግሪ የተገለጸ ሲሆን የዩናይትድ የከተማው ተፎካካሪ ማንቸስተር ሲቲ የ36 ዓመቱን ተጫዋች ለማስፈረም ከጫፍ መድረሱ ተዘግቦ ነበር። ይሁንና ተጫዋቹን ለማስፈረም እንቅስቃሴ መጀመሩ እንኳን ሳይታወቅ ባለቀ ሰዓት ዩናይትድ የቀድሞ ልጁን ከተቀናቃኙ አፍ መመንተፉ ያልተጠበቀ ትንግርታዊ ዜና ሆኗል። 5 የባሎንዶር ሽልማት ያሸነፈው ክርስቲያኖ ሮናልዶ ከቀያዮቹ ሰይጣኖች ጋር እንደ አውሮፓውያኑ ከ2003 እስከ 2009 በቆየባቸው 6 ዓመታት በ292 ጨዋታዎች 118 ጎሎችን አስቆጥሯል። ረጅም ልምድ ያለው ሮናልዶ ወደ ዩናይትድ መመለሱ ለክለቡ ተወዳዳሪነት ትልቅ ሚና እንደሚኖረው አሰልጣኙ ኦሊ ጋነር ሶልሻየር ገልጸዋል። ከሶስት ቀናት በፊት ይፋ የሆነው የሻምፒየንስ ሊግ የምድብ ድልድል ዕጣ ማንቸስተር ሲቲን ከፒኤስጂ አገናኝቷል። ከሁለቱ ክለቦች ጋር አርቢ ሌፕዚግ እና ክለብ ብሩዥ በምድብ አንድ ተደልድለዋል። የአምናው የሻምፒየንስ ሊግ አሸናፊ ቼልሲ ደግሞ ከሴሪያው ኃያል ክለብ ጁቬንቱስ፣ ከሩሲያው ዜኒት ሴንት ፒተርስበርግ እና ከስዊድኑ ክለብ ማልሞ ጋር በመጨረሻው ምድብ ይገኛል። አትሌቲኮ ማድሪድ፣ ሊቨርፑል፣ ፖርቶ እና ኤሲ ሚላን በምድብ 2፣ ስፖርቲንግ ሊዝበን፣ ቦሩሲያ ዶርትሙንድ፣ አያክስ እና በሽክታሽ በምድብ 3 ኢንተር ሚላን ሪያል ማድሪድ ሻክታር ዶኔትስክ እና ሸሪፍ ቲራስፖል በምድብ 4 ባየር ሙኒክ ባርሴሎና ቤኔፊካ እና ዳይናሞ ኬቭ በምድብ 5 ቪላሪያል ማንቸስተር ዩናይትድ አታላንታ እና ያንግ ቦይስ በምድብ 6 እንዲሁም ሊል ሲቪያ ሳልስበርግ እና ወልስበርግ ደግሞ በምድብ 7 በእጣ ተደንድለዋል። ውድድሩ ከሁለት ሳምንታት በኋላ እንደሚጀመር የወጣው መርሃ ግብር ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣጥ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቤ የሬዲዮ ቴሌቪዥን መሰናዶው መጀመሩን ነበረ ያስደመጥናችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን በአማርኛ ያደርሱን። አሁን እዚህ ጋር በሙዚቃ አፍታን ወሰድ ኩኩ ሰብስቤ
I'm not afraid.
ቪኦኤ ነበረች። ጋቢና ቪኦኤ በአዲስ ዓመት በአዲስ መልክ በሬዲዮ ቴሌቪዥን መጥቶላችኋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን፣ እንጠብቃለን። አመቱ እየተገባደደ ባለበት በአሁኑ ሰዓት በኮቪድ-19 ምክንያት ተቋርጦ የነበረው ትምህርት በመጪው ዓመት እንደሚከፈት የተለያዩ ሀገራት ተስፋ ያደረጉ ይገኛሉ። በጎረቤት ሀገር ሶማሊያም በሶስተኛው ዙር የኮቪድ-19 ወረርሽኝ እያገረሸ ቢመጣም መንግስት በዚህ ወር ትምህርት ቤቶች እንዲከፈቱ አድርጓል። ሆኖም ቫይረሱ በትምህርት መማሪያ ክፍሎች እንዲሁም በሌሎች ቦታዎች ላይ እንዳይሰራጭ በማድረግ በሚደረገው ጥረት በቂ ነው ወይ የሚለው ግን ብዙዎችን እያሳሰባቸው ይገኛል። መሐመድ ሼኪኑር ከሞቃዲሾ ያደረሰንን ዘገባ ስመኝሽ ቆየ እንደሚከተለው አሰናድተዋለች።
ቀደም ሲል ይደረግ እንደነበረው በሞቃዲሾ በሚገኘው ትምህርት ቤት ተማሪዎች በጠዋት ተገኝተው የዕለት ተግባራቸውን ለመጀመር ይዘጋጃሉ። በሶማሊያ በተከሰተው አዲስ ወረርሽኝ የኮቪድ-19 ተያዦች ቁጥር እየጨመረ ቢሆንም ተማሪዎች እርስ በርሳቸው በሚያደርጉት ግንኙነት ግን የአፍና አፍንጫ መሸፈኛ ጭንብል አይጠቀሙም። ከዲጃ አደም የትምህርት ቤቱን ዕለት ተዕለት ስራ የምትቆጣጠር ዳይሬክተር ናት። ተማሪዎቹ ትምህርት ቤት በሚውሉበት ወቅት ጤናቸው የተጠበቀ መሆኑን የማረጋገጥ ኃላፊነትም አለባት።
We keep reminding our students about good sanitation.
ተማሪዎቻችን ሁልጊዜ ጤናቸውን አጠባበቅ እናስተውላቸዋለን። ተማሪዎቹ እጃቸውን መታጠብ ግዴታቸው መሆኑንም ያውቃሉ። ትምህርት ሚኒስቴርም እጅን ለመታጠብ የሚረዱ ቁሳቁሶችን እርዳታ አድርጎልናል። ሁልጊዜ ተማሪዎች እጃቸውን ማጽዳትና የአፍና አፍንጫ ጭንብል ማድረግ ግዴታቸው መሆኑን እናሳውቃቸዋለን። ይሄ ትምህርት ቤቱ ክፍት ሆኖ እንዲቆይ ያግዘናል።
በሶማሊያ የኮቪድ-19 ክትባት የወሰደው ሰው ቁጥር በጣም ዝቅተኛ ነው። ለቫይረሱ በጣም ተጋላጭ የሆኑት በእድሜ የገፉ አዛውንቶች ናቸው። ትምህርት ቤት በመከፈቱ ታዲያ በተማሪዎች መካከል ቫይረሱ ተሰራጭቶ ቤተሰቦቻቸውን ለበሽታ ሊያጋልጥ ይችላል የሚለው ፍርሃት እያደገ መጥቷል። በእድሜ ከፍ ላሉ ቤተሰቦቹ ከሚጨነቁ ተማሪዎች መካከል አብዲ ፈታህ ሙሐዲን አንዱ ነው።
I am really worried about the coronavirus as it has returned and reached its peak.
ኮሮናቫይረስ ተመልሶ በመምጣቱና ቁጥሩ በማሻቀቡ አስጨንቆኛል። ስለ ቤተሰቦቼ ጤና አጨነቃለሁ። ትምህርት ቤት ከተከፈተ ወዲህ እኔ በቫይረሱ ተይዤ ወደ ቤተሰቦቼ ይዤ እንዳልሄድ እፈራለሁ።
በኮሮናቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው መቆየታቸው በልጆችና ወጣቶች ህይወት ላይ አሉታዊ ተጽዕኖ አሳድሯል። ከትምህርት ቤት የሚያቋርጡ ህፃናት ቁጥር በከፍተኛ ሁኔታ የጨመረ ሲሆን ይህ የቤተሰቦችን ማህበራዊና ኢኮኖሚያዊ ደህንነት አናክቷል። አብዲ ፈታህ መሐመድ በሞቃዲሾ ውስጥ በንግድ ስራ የሚተዳደር ሲሆን ከስራ ደክሞ እቤት ሲመለስ ሁለት ሴት ልጆቹን ያስጠናል። ለዚህ ምክንያቱ ከትምህርት ውጪ ያሳለፉትን ጊዜ ለማካካስ መሆኑን ይናገራል።
The long lockdown negatively impacted it.
ለረጅም ጊዜ ከቤት ውስጥ መውጣት መከልከሉ ትምህርት ላይ ትልቅ ተጽዕኖ አድርሷል። አንዳንድ ልጃገረዶች በትምህርታቸው ተስፋ ቆርጠው ያገቡና ቤተሰብ የመሰረቱ አሉ። ትምህርታቸውን ያቋርጡ ወንዶች ደግሞ የትራንስፖርት መኪና ላይ ረዳት ይሆናሉ ወይም ወደ ሌላ ሀገር ይሰደዳሉ። ከልከላው የፈጀው ረጅም ጊዜ ትምህርት ላይ ትልቅ ጉዳት ነው ያደረሰው።
በሶማሊያ የትምህርት ሚኒስቴር ዳይሬክተር የሆኑት መሐመድ አቢን ሁኔታው በብዙ መልኩ ፈታኝ መሆኑን ይስማሙበታል።
One of the principal side effects of the coronavirus on education.
ሌላው ኮሮናቫይረስ በትምህርት ላይ ያሳደረው ተጽዕኖ በትምህርታቸው ጸንተው መቆየት የቻሉ ተማሪዎች እንኳን ፈተና ላይ ዝቅተኛ ውጤት የሚያመጡ መሆኑ ነው። ከዚህ በፊት ሆኖ በማያቅ መልኩ በትምርታቸው ያላቸው ውጤት በአማካይ ከነበረው በጣም እየወረደ ነው። የትምርት ጥራትም በዛው ልክ ወርዷል። አንዳንድ ትምርት ቤቶች ደግሞ ጭራሽ ተዘግተዋል።
ትምህርት ሚኒስቴር በሶማሊያ ያሉ ትምህርት ቤቶች እንዲከፈቱ ሲወስን የትምህርት ሂደቱ በተለመደው መልኩ እንዲቀጥል ከቫይረሱ መከላከያ መንገዶች መተግበራቸውን እንደሚያረጋግጥ ቃል ገብቶ ነበር። ተማሪዎች ያፍና ፍንጫ መሸፈኛ ጭንብሎችን እንዲጠቀሙ፣ ርቀታቸውን እንዲጠብቁና ሌሎች የመከላከያ መንገዶችን እንዲተገብሩም ትዕዛዝ አስተላልፏል። በሞቃዲሾ በሚገኘው ትምህርት ቤት ውስጥ ግን እነዚህ ራስን ከቫይረሱ መከላከያ መንገዶች እየተተገበሩ አይደለም። በመሐመድ ሼክ ኖር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞው ነሐሴ 25 2013 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ አምሻነው ኤደን ገረመው በመስተንግዶ፣ ንጉሥ ታምሬ በዋና አዘጋጅነት፣ ኤልያስ አስማረ በቅንብሩ ከዋና አዘጋጃችን ሰለሞን አባተ ጋር እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ሰናይ ምሽት። We'll be right back.